ራዲዮ ነው። የጸጋይ ራዲዮ በሀገረ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በራዲዮ ሎራ በ97.5 መካከለኛ ሞገድ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ የሚያቀርበው መሰናዶ አሁን ጀመረ። ምን ያህል እንደተጓዝኩ አላውቀውም። ምን ያህል እንደሚቀረኝም አላውቀውም። አለማወቄን ስጠይቀው አለማወቁን ገለጸልኝ። ተስፋን እጠብቃለሁ።
እሳት እንሆን ወይ አበባ በህቅ እንቅስም ባባ ባከነች ልጅነታችን የቃተትን ስናነባ ስነግጥም ወይም ቅኔ የስነ ጽሑፍ የስነ ጥበባት ሁሉ የፈጠራ ሁሉ የደም ጠብታ ነው ይላሉ አበው። ፈራን ፍቅር ፈራን የነፍስን አንደበት ዘጋን ህብረት ፈራን ፍቅር ፈራን ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮት የቀባንን ህብረት ፈራን።
ተስፋ አዲስ ዓመት፣ ተስፋ አዲስ ምኞት፣ ተስፋ አዲስ ዘመን ነው። ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በወር ሁለት ጊዜ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ የሚተላለፈው የጸጋዬ ድምፅ መሰናዶ ነው። ዝግጅቱ የስርቁ ተስላሴ ሰብለ ሕይወት ነው። ዕለቱን ዛሬ ለፍቅር ተፈጥሮ ቋሚ ሚዲያ ያስፈልጋል በሚልና በተለያዩ በፍቅር ተፈጥሮ ጉዳዮች ላይ አንዳንድ ሀሳቦችን መሰናዶችን ይዤ ቀርብ ያለሁኝ። ግን እንዴት ናችሁ የጸጋይ ራዲዮ ቤተሰቦች? እንዴት ሰነበታችሁ? እምዬ ኢትዮጵያ እንዴት ነሽ? እምዬ ስዊዘርላንድስ እንደምን ነሽ? እያለሁብሽ የምናፍቅሽ እየኖርኩብሽ የምሳሳልሽ ደጓ ዊንተርቱር ከተማስ እንደምን ትሆኛለሽ? የማከብራችሁ የሀገሬ ልጆች አብራችሁኝ ትሆኑ ዘንድ በድጋሚ በትህትና ጠይቃችኋለሁ። እግዚአብሔር ይስጥልኝ፣ ኑሩልኝ። ለፍቅር ተፈጥሮ ቋሚ ሚዲያ ያስፈልጋል። ሚዲያ ትንፋሽ ነው። ሚዲያ ሩህ ነው። ሚዲያ ነፃነት ነው። ሚዲያ አንደበት ነው። ሚዲያ ለመልካም ተግባር ከዋለ ቅዱስ መንፈስ ነው። ሚዲያ የጎበጠን በማቃናት፣ የሻከረን በማለስለስ፣ የተራራቀን በማቀራረብ፣ የተፈራረቀን አንድ በማድረግ፣ የተለያየን በማሰባሰብ ህብራዊ የሆነ ግንኙነት፣ ህብራዊ የሆነ መፈቃቀድ፣ ህብራዊ የሆነ መገናኘት፣ ህብራዊ የሆነ ጣዕም ያለው ትስስር፣ ንግግር፣ መፈቃቀድ፣ መተሳሰብ እንዲኖር ማድረግ የሚችል አቅም ያለው ተቋም ነው። ሚዲያ ትልቅ ስልጣን ያለው ባለስልጣንም ነው። በአግባቡ መያዝ ከቻለ በአግባቡ ጥቅም ላይ የመዋል እድል ከገጠመው። የፍቅር ተፈጥሮ በጣም የገዘፈ ነው። ተፈጥሮ ራሱ ግዙፍ ነው። ተፈጥሮ የሚጨበጥ የሚዳሰስ የማይጨበጥ የማይዳሰስም ክስተቶችን አቅፎ አስተባብሮ አስተጋብሮ አዋህዶ የያዘ ድንቅ ስጦታችን ነው። ስጦታው የመድኃኒታችን የኢየሱስ ክርስቶስ ያላችን ነው። ይሄ ስጦታ በአግባቡ ባለመጠቀማችን ዓለማችን ከዘመን ወደ ዘመን አስፈሪ የሆነች አስቸጋሪ የሆነች የግጭቶች፣ የጦርነቶች፣ የግለቶች፣ የጭቆናዎች፣ የመከፋፋቶች፣ የመበዳደሎች፣ የበቀሎች፣ የቂሞች መናኸሪያ ሆናለች። ይሄ የሆነበት መሰረታዊ ምክንያት እግዚአብሔር አምላክ ለእኛ የሰጠንን የፍቅር ተፈጥሮ አግባብ ባለው ሁኔታ ማኔጅ ማድረግ ባለመቻላችን ነው። ስለሆነም ለፍቅር ተፈጥሮ ቋሚ ሚዲያ ያስፈልጋል ባይ ነኝ እኔ። ቴሌቪዥን፣ ራዲዮ፣ ጋዜጣ፣ መጋዚን፣ በራሪ ጽሁፍ፣ አጫጭር የቪዲዮ ቅንብር፣ ፖስተር፣ ሙዚቃ፣ መዝሙር፣ እነኚህ ተዋህደው ተቀነባብረው ጣዕምና ለዛ ባለው ሁኔታ በጥሩ ቃና በጥሩ ያቀራረብ ይዘት ሚዲያ ላይ ወደ ተግባር ቢቀየሩ ዛሬ ዓለማችን ያለችበትን አስፈሪ ጊዜ መለወጥ ማሻሻል ይቻላል። ፈጽሞ ማጥፋት እንኳን ባይቻል መቀነስ ይቻላል። ወንጀሎችን መቀነስ ይቻላል። ጥላቻዎችን መቀነስ ይቻላል። በቀልን፣ ቂምን መቀነስ ይቻላል። ሚዲያ ትልቅ ኃይል ነው። ሚዲያ ትልቅ ጉልበት ነው። ሚዲያ መንፈስን የመቀየር የመንፈስን አቅጣጫ የመቀየስ ሙሉ አቅም ያለው ተቋም ነው። ሚዲያ የመንፈስ መሐንዲስ ነው ማለት ይቻላል። አዎንታዊነት ለበጎነት ተግባር ከዋለ በዛ ዘርፍ እንዲሰማራ ካደረግ ነው እና በሚዲያ ላይ አትኩሮቱ በፍቅር ተፈጥሮ በቋሚነት የሚሰራ ሚዲያ ዓለማችን ያስፈልጋታል። ግን ከሁሉ በላይ ዓለማችን መጀመሪያ ለፍቅር ተፈጥሮ እውቅና ልሰጠው ይገባታል። አጀንዳዋ ሊሆን ይገባል። በፍቅር ተፈጥሮ ላይ ዓለማችን ጉባኤ ልትቀመጥበት ይገባል። ምክንያቱም ክፉ ሀሳብን መዋጋት የሚቻለው ክፉ ሀሳብን አቅሙን መቀነስና ማስወገድ የሚቻለው ዓለማችን ለፍቅር ተፈጥሮ በምትሰጠው የእውቅና ልክ ስለሆነ ይህንን ለማሳካት ደግሞ ትልቁ ሰራዊት ለፍቅር ተፈጥሮ ትልቁ ሰራዊት ክፍለ ጦር በሉት፣ ኮር በሉት፣ ማዘዣ ጣቢያ በሉት፣ ሞተር በሉት ሚዲያ ያስፈልገዋል። ቋሚ ሚዲያ፣ በዚህ ጉዳይ ላይ ብቻ የሚሰራ ቋሚ ሚዲያ ያስፈልጋል ባይ ነኝ። እርግጥ ነው ዛሬ ይሄ ላይሆን ይችላል። ሰው ይኖራል፣ ያልፋል። እኔ ካለፍኩ በኋላ ግን ይህንን ሀሳብ አንስተው የሚንቀሳቀሱ ወጣቶች ሊኖሩ ይችላሉ ብዬ አስባለሁ እና ልቦናችንን ከጥላቻ ከቂም ከበቀል አውጥተን እግዚአብሔር አምላክ ወደ ሰጠን ቅንነት፣ ትህትና፣ ተፈጥሯዊነት፣ ሰብአዊነት እንመለስ ዘንድ ዓለማችን በዚህ እርምጃ ከመውሰዷ በፊት እኛ ራሳችንንም ወደዚህ መስመር ማስገባት የምንችል ይመስለኛል። የጸጋዬ ራዲዮ በራዲዮ ሎራ መሰናዶ ቀጥሏል። ከዚህ ቀጥሎ ደግሞ የፍቅር ተፈጥሮ ንጹህ ነጻነት ያስፈልገዋል የሚል አንድ ወገበት አለኝ። አብረን እንሆን። የፍቅር ተፈጥሮ ንጹህ ነጻነትን ይሻል። ነጻነት ነጻነት የእግዚአብሔር ስጦታ ነው። ያላህ በረከት ነው። ምሩቅ ክስተት ነው። ጻዲቅ ሽልማት ነው። የሰው ልጅ ሲፈጠር በነጻነት ነው። ተፈጥሮም ሲፈጠር በነጻነት ነው። ፍቅርንም ስንሰጥ በነጻነት ነው። ሰው መሆን የተፈጥሮ አካል ነው። ተፈጥሯዊነት ደግሞ የሰውነትም አካል ነው። የዚህ ረቂቅ ሚስጥር አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አላሃችን እግዚአብሔር አምላክ የሰው ልጅ ባርኮ ቀድሶ ሲፈጥር አካል የሌለው የእግዚአብሔር አገልጋይ ቃለ ወንጌል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንዲህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። አማኑኤል እኛን ሲሰጠን ተፈጥሮንም ሰውነታችንም በምልአት ነው አሟልቶ በአምሳሉ እንደ ምሳሌው አድርጎ ነው የሰጠን። ከምርቃት በላይ ነው አፈጣጠራችን። ሰውን እንደ ራሳችን እንደ አምሳላችን አድርገን እንፍጠር ሲል ክብሩን ልዕልናውን ልቅናውን ሰውነቱን ሳያዛንፍ በልኩ ለልኩ ነፃነቱን አጎናጽፎ ነው። ስጦታው ያልተሸራረፈ ነው፣ ያልተቆራረጠ ነው፣ ያልተሸነሸነ ነው። ነገር ግን የሰው ልጅ ከተፈጠረ በኋላ ራሱን ለማስተዳደር ካደረገው ፍልሚያ ጎን ለጎን የአንዱን ነፃነት ሌላው የመቀማት ሂደት ተፈጠረ። አንዱ ጌታ ሌላው ሎሌ፣ አንዱ አዛዥ ሌላው ታዛዥ፣ አንዱ ባሪያ ሌላው ደግሞ ንጉስ የመሆን በአስተዳደር በአገዛዝ ብቻ ሳይሆን በመንፈስም የበታች መሆን የሚለው ራሱን የቻለ አስተዳደር መዋቅር ለሕግና ለስርዓት አፈጻጽም ተብሎ በሚሰራ የመዋቅር ስልት ሊሆን ይችላል። በአንድ ማዕከላዊ መንግስት ውስጥ በህግ መተዳደር፣ በህግ ስርዓት ውስጥ ራስን ማስገባት ተፈቅዶ ተወዶ ሊደረግ የሚገባው ነው፣ በግዴታም ሳይሆን። ምክንያቱም አንድ ሰው ፈጣሪ ከሰራው ዶግማ፣ ሃይማኖቶች ከሚከተሉት ዶግማና ቀኖና፣ ሀገሮች ከሚመሩበት ህገ መንግስት በታች እንጂ በላይ አይደለምና። ያ የሚሆነው ደግሞ የዛ ህግ ባለቤት ህዝቡ ሲሆን ነው። ህዝቡ ወዶና ፈቅዶ የሚያወጣው ህግ ከህዝቡ ይልቅ የበለጠ ሊመለከተው የሚገባው አስፈጻሚውን አካል መንግስትን ነው። በዘመናዊ መንግስት አደረጃጀት ማለት ነው። መንግስት በትክክለኛ ትርጉሙ ተጠሪነቱ በቀጥታ ለህዝብ ወይንም ለተወካዩ አካል ለፓርላማው ሆኖ የህዝብ አገልጋይ፣ የህዝብ ሎሌ፣ በህዝብ የሚተዳደር ሆኖ ሲደራጅ ማለት ነው። የሆነ ሆኖ ግን ሰዎች ስስታሞች ነንና የአንዱን ነፃነት ሌላው ይቀማል፣ ሌላው ይዘርፋል፣ ሌላው ይቦጭቃል፣ ይቀናንሳል። ይህ በመሆኑ ግጭቶች፣ ጦርነቶች፣ መጠላለፎች፣ መከፋፋቶች፣ መበቃቀሎች ይመጣሉ። እነኚህን የሚያመጡት ደግሞ የቂም ክምችት ነው። እሰቡት፣ ነፃነትን የሰጠን ያቀዳጀን በነፃነት የፈጠረን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ብዬ ነው ማምነው እኔ። የሰው ልጅ ግን ኑሮን ለማሸነፍ በሚያደርገው ተጋድሎ በፈጠራቸው ስርዓቶች አማካኝነት ራሱም ከላይ አድርጎ ሌላውን ከታች አድርጎ ክፉ ነገር ይፈጽምበታል ማለት ነው። ያ ክፉ ነገር መኖርን የሚጠቀጥቅ ነው። ህልውናን የሚጨፈላለቅ ነው። ተስፋን የሚያኮፈታትር ነው። ያ ክፉ ነገር አፈጻጸሙ መሰረቱ የክፉ እሳቤ መኖር ነው። ክፉ እሳቤን ለመዋጋት መጀመሪያ የሰው ልጅ ሲፈጠር ነፃ ሆኖ ተፈጥሯል ለሚለውን መተማመኛ እውቅና መስጠት፣ የሰው ልጅ ሁሉ እኩል ስለመሆኑ መቀበል፣ እኩልነቱን የሰጠው ደግሞ ፈጣሪ አምላክ አላህ ስለመሆኑ ማመን ያስፈልጋል። ይህንን ለማመን ደግሞ የፍቅር ተፈጥሮ ሲገባን ነው። ፍቅር ተፈጥሮ ነፃነት ነው። ነፃነትም ፍቅር ነው። ተፈጥሮ በራሱ ነፃነት ነው። ነፃነትም በራሱ ተፈጥሮ ነው። ማንም ሰው የትኛውም ተቋም የአንድ የሰውን ልጅ ነፃነት የመቀማት መብት የለውም በፍጹም። የዚህ መብት ባለቤት ፈጣሪ አምላክ ብቻ ነው፣ አላህ ብቻ ነው። ይሄንን አዋህዶ አስተባብሮ አቀናጅቶ ለሰው ልጅ በሚያመች በሚጠቅም በሚረዳ ትውልድን፣ አገርን፣ ትውፊትን፣ ትሩፋትን፣ መልካም ነገሮችን ወይም የመልካም ነገሮች ቤተሰቦችን እንዲፋፉ፣ እንዲለመልሙ፣ እንዲጸድቁ፣ እንዲበረክቱ ለማድረግ የፍቅርን ተፈጥሮ ከስረ መሰረቱ በእውቀት ደረጃ እውቅና መስጠት ያስፈልጋል ባይነኝ ነኝ። የማከብራችሁ የሀገሬ ልጆች፣ አያችሁ ዓለማችን ብረትን አሰልጥና እንዴት ኮምፒውተር እንደሰራች፣ እንዴት ስልክ እንደሰራች፣ ሰውን፣ ተፈጥሮን፣ ህይወት ያላቸውንም ህይወት የሌላቸውንም ጨምሮ ህልውናቸውን ለማስቀጠል ታደጉ እንደ ራዲዮሎጂ እንደ ኦፕራሲዮን መሳሪያዎች ጭንቅላትን አሰልጥና ባዮሎጂ፣ አንቶኖሚ፣ ኬሚስትሪ ፈጥራ እንዴት በሳይንስ እንደለመለመች ያለንበት ህይወት ነው። እንዴት ኢንጂኖችን እንደፈበረከች የሰማይና የምድርን በረራ እንዴት እንዳስተካከለች ተመልክታችኋል። የፍቅር ተፈጥሮ የገዘፈ ክስተት ለዛውም የእግዚአብሔር ስጦታ ስለሆነ ይሄንን እውቀት አድርጎ ማሰልጠን ነው ያቃታት ዓለማችን። ፍቅር ተፈጥሮ እውቅና ሰጥቶ አጀንዳ በማድረግ ወደ እውቀት ዘርፍ ያለማስገባት ችግር ነው ዛሬ በዓለማችን ያሉትን ዝበቶች፣ ያሉትን አለመተማመኖች፣ ያሉትን ወጣ ገባዎች፣ ያሉትን ሸካራ ነገሮች፣ የሰፋ የጥርጣሬ ያለመተማመን አድማስን የምናያቸውን ጭንቀቶች፣ ስጋቶች፣ ፍራቻዎች ሊያስወግድ የሚችለው የከፉ ገጠመኞችን ሊያስተካክል የሚችለው የፍቅር ተፈጥሮ የእውቀት ዘርፍ ሆኖ በመደበኛ ከቅንጣቱ እስከ ገዘፈው የፍቅር ተፈጥሮ ፍልስፍና ሁላችንም መማር ስንችል ነው አስባለሁ አምናለሁም እየተጋውበት ያለ ዘርፍም የሆኑ። የሰው ልጅ ነፃነቱን ሲያጣ ለነፃነቱ መታገሉ አይቀሬ ነው። ምክንያቱም ነፃነት በሰው እጅ ተንቦልብሎ የሚሰጥ ስላልሆነ፣ የነፃነት መስራቹ፣ የነፃነት ሰጩ፣ የነፃነት አስተዳዳሪው እንደ ክርስትና እምነት አማኞች እንደ እኔም ፍልስፍና አምላካችን ጌታችን ኢየሱስ ክርስቶስ ነው ብዬ ነው አስበው። ስለሆነ የሰው ልጆችን ነፃነት የሰው ልጅ ሊቀማ ሊዘፍ ባልተገባ ነበር። ይሄንን እንዲያደርግ የሰው ልጅ የሚገፋፋው መሰረታዊ ምክንያት ግን የፍቅርን ተፈጥሮ ውስጠ ሚስጥር አፈጣጠሩ፣ ከተፈጥሮ ጋር ያለውን ግንኙነት፣ ከፈጣሪው ከመስራቹ ጋር ያለውን ማዕከላዊ ግንኙነት ካለማወቅ የሚመነጭ ይመስለኛል። ሚሊዮኖች የነፃነት ረሃብተኞች እስር ቤት የሚገቡት፣ ሚሊዮኖች የሚገደሉት፣ ሚሊዮኖች ከቀያቸው የሚፈናቀሉት፣ ሚሊዮኖች ተገደው የሚደፈሩት፣ ሚሊዮኖች የሚታገቱት፣ ሚሊዮኖች የሚታሰሩት፣ ሚሊዮኖች በመከፋት ድባብ ውስጥ የሚሆኑት፣ ሚሊዮኖች በጋራ ተገለው የሚቀበሩበት፣ ሚሊዮኖች የሚሳደዱበት መሰረታዊ ምክንያት እግዚአብሔር አምላክ ለሰው ልጅ የሰጠው ራሱን ነው። ራሱን የገለጸበት ፍቅር ደግሞ ከስጦታዎች ሁሉ የላቀ ነው። ያ ከስጦታዎች ሁሉ የላቀ የፍቅር ተፈጥሮ ደግሞ ነፃነትን ይሻል። የዓለም ፍልስፍና፣ የዓለም ሳይንስ፣ የዓለም የምርምር ማዕከል ተፈጥሮ ነው፣ የሰው ልጅ ነው። ዓለም የተፈጠረችው ለሰው ልጅ ነው። ዓለም ለሰው ልጅ ተፈጥራ ለሰው ልጅ እንዳትመች የሚያደርጋት ግን ክፉ ሀሳብ ነው። ክፉ ሀሳብ ደግሞ መጀመሪያ የሚያደርገው ነፃነትን ይቀማል። ከሰው ልጅ ከግለሰብ ብቻ አይደለም ነፃነት የሚቀማው፣ ከፈጣሪ ስጦታ ጋር ነው ትግሉ ያለው። ይህ ደግሞ በአመዛኙ ካለማወቅ ከእውቀት ማነስ የሚመነጭ ነው። ስለሆነም የሰው ልጅ ለነፃነቱ በሚያደርገው ትግል ሁሉ ፈጣሪ አይለየውም፣ አላህ አይለየውም ብዬ አምናለሁ። ለምንድን ነው የሰው ልጅ ሲፈጠር የፍቅርን ተፈጥሮ ሲሰጠው ፍቅርን ሲሰጠው ነፃነቱንም ጨምሮ ስለሰጠው። ስለሆነም የሰው ልጅ ነፃነቱን ለማስከበር የሚያደርገው ተጋድሎ የህልውና ተጋድሎ፣ የመኖር ተጋድሎ፣ የመሰጠት ተጋድሎ፣ የክህሎት ተጋድሎ፣ የምርቃት ተጋድሎ ስለሆነ በውስጡ ረቂቅ በሆነ መልኩ የሰጪው የእግዚአብሔር አምላክ መንፈስ ይኖርበታል ብዬ አስባለሁ። ያ በኩል ለነፃነት የሚደረግ ተጋድሎ ስልጡን ነው፣ የሰለጠነ ነው ብዬ ነው ማስበው። ስጦታን ለማስቀጠል የሚደረግ ስለሆነ ስለሆነም ነው የነፃነት የህልውና ተጋድሎች ብዙ ጊዜ በበረከት የሞሉና በድል የሚጠናቀቁት። እርግጥ ነው ጸሎት ይሻሉ፣ ሱባኤ ይሻሉ፣ ስግደት ይሻሉ፣ ንጽህናንም ይጠይቃል። እኔ ለእኔ ነፃነት ልሰጥ ስፈልግ የሌላውን ነፃነት ተጭኜ መሆን የለበትም። ሌላውም የራሱን ነፃነት ሲፈልግ የኔን ተጭኖ ሊሆን አይገባም። ነፃነት ሰጭ አምላክ አለና ነፃነት የፈጣሪ ረቂቅ የሆነ ምስጢራዊ ስጦታ ነው። ቅዱስ ወንጌል መሰረት እኮ የህልውና ተጋድሎ ነው። ታሪኩ ካላችሁ የህልውና ተጋድሎ የሚለው ራሱ ቃሉ ቃለ ህይወት ነው። እሱ ብቻ አይደለም፣ በህልውና ተጋድሎ ውስጥ ጽድቅም አለ፣ በረከትም አለ፣ ምርቃትም አለ፣ ረዴትም አለ። ነቢይነት፣ ሐዋርያዊነት፣ ጻድቅነት፣ ሰማዕትነት እኮ ከነፃነት ተጋድሎ ጋር በጽኑ የተሳሰሩ ናቸው። ቅድስና ጨምሮ የነፃነት ተጋድሎ ራስን ከመስጠት ጋር ራስን ከመሰዋት ጋር የተያዘ የተዋሃደ ስለሆነ የአምላካችን ስጦታ ነው። ካለማወቅ ለሚመነጩ ግድፈቶች፣ ስህተቶች አለማወቃችንን የሚያሳውቅ እውቀት ይሁን ብዬ የምታገለውም ለዚህ ነው። የፍቅር ተፈጥሮ ውቅያኖስ ስለሆነ በእውቀት ዘርፍ፣ በትምህርት ዘርፍ ተካቶ በመደበኛ እያንዳንዳችን በግል ሁላችን በጋራ ልንማረው ይገባል እምለው አበክሬ የምታገልበትን መሰረታዊ ጉዳይ ይሄ ነው። ለምን የሰው ልጅ መብትና ግዴታውን እየጣሰ ነው ነፃነትን የሚቀማው፣ ነፃነትን የሚጫነው፣ ነፃነትን የሚዘርፈው፣ ነፃነት የሚቀማው? ስለሆነም ነፃነት ቀማኞችም ቢሆኑ እውቀት ስለሚያንሳቸው ነው። ነፃነታችን አንሰጥም የሚሉትም እውቀታቸውን እንዴት አድርገው ማኔጅ ማድረግ እንዳለባቸው ጥበቡን ከእግዚአብሔር ይጠይቁ እንጂ አግባብነቱ ግን ትክክለኛ ነው። ምክንያቱም ነፃነት ሰዎች በፈቃደኝነት የሚቸረችሩት እንደ ቦንዳ ጨርቅ፣ የሚመዝኑት እንደ እህል በኪሎ፣ የሚመትሩት እንደ ጨርቅ ሳይሆን የእግዚአብሔር ማዕከላዊ ስጦታ በረከት፣ ጽድቅና ምርቃት ስለሆነ የሰው ልጅ ነፃነቱን ይፈልጋል። ተፈጥሮም ነፃነትን ይፈልጋል። ነፃነት ራሱ ነፃነትን ይፈልጋል። የዕለቱ ርዕሴ ለፍቅር ተፈጥሮ ነፃነት ያስፈልገዋል። ነፃነት የፈጣሪ ስጦታ ነው። በማንም ሊዘረፍ፣ በማንም ሊቀማ፣ በማንም ሊነጠቅ አይገባም። ይሄን ነፃነቱን የተቀማ ሕዝብ ነፃነቱን ለማስመለስ የሚያደርገው የግል ሆነ የጋራ ጥረት፣ ተጋድሎ፣ ትጋት የተገባ ነው። አስተዳደሩን አመራሩን በጥንቃቄና በጸሎት እንዲታገዝ ወይንም በድዋ እንዲታገዝ እስካደረገ ድረስ ነው። Thank you. ኔዘርላንድ በራዲዮ ሎራ በ97.5 መካከለኛ ሞገድ የሚተላለፈው የጸጋዬ ድምፅ የዕለተ ሐሙስ የቀን ቅዱስ መሰናዶ ቀጥሏል። አዘጋጇን የስልኩ ተስላሴ ሰብለ ነኝ። በትህትና አብራችሁኝ ትሆኑ ዘንድ በድጋሜ ጠይቃለሁ። ፍቅር ተፈጥሮ እግዚአብሔር አምላክ አላ አጽድቶ አንጽቶ አጽድቆ የፈጠረው ነው። ይሄንን የጸደቀ የነጻ ተፈጥሮ በአግባቡ እንጠቀምበት፣ ወደ እውቀት ዘርፍ አሸጋግረን እናሰልጥነው። ማሰልጠን ብቻ ሳይሆን እንሆንበት፣ በውስጡ ለመኖር እንወስን፣ እንቁረጥ። ዓለማችንን የሰላም፣ የአንድነት፣ የመተሳሰብ፣ የመተማመን፣ የእርቅ፣ የምህረት፣ የርህርህና፣ የተፈጥሯዊነት፣ የሰዋዊነት፣ የቅንነት፣ የታማኝነት፣ የትዕግስት፣ የመቻቻል፣ የሳቅ እናደርጋት ነው የኔ ፕሮጀክት። ዓመት እየመጣ ነው። ባለፈው ዓመት ባልተጠናቀቀው ዓመት ማለቴ ነው 2023 ምን አቅደን ነበር? ምን አሳካን? በበጎ ሐሳብ ላይ